የእግዚአብሔርን ቃል የምንመለከተው ዮሐንስ ወንጌል ውስጥ ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 19 ጀምሮ እስከ 28 ያለውን እናነባለን። ከቁጥር 19 እስከ 28 ስለ ዮሐንስ መጥምቁ ነው ዛሬ የምንመለከተው። ርዕስ መያዝ ከፈለጋችሁ እንደዚህ ብለን ርዕስ ልንሰጠው እንችላለን። ምን ተደርጋል? የምንው ርዕስ ልንሰጠው እንችላለን። ምን ተደርጋል? የምለውን ርዕስ ልንሰጠው እንችላለን። ስለዚህ በጌታ ስም አነባለሁ እናነባለን። የእግዚአብሔር መንፈስ እንዳስተምረን ከዛን እንጸልያለን። እኔ እንግዲህ ሁሉ ጊዜ በሚመቸኝ ቀለል ባለ አማርኛ በተጻፈው ነው የማነበው። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 1 ከቁጥር 19 ጀምሮ እንደዚህ ይነበባል። አይሁድ ማንነቱን እንዲጠይቁ ካህናትንና ሌዋውያንን ከኢየሩሳሌም ወደ እርሱ ሲልኩ ዮሐንስ የሰጠው ምስክርነት ይህ ነው። ከመመስከርም ወደ ኋላ አላለም። እኔ ክርስቶስ አይደለሁም ብሎ በግልጽ መሰከረ። እነርሱም ታዲያ አንተ ማን ነህ? ኤልያስ ነህ? ብለው ጠየቁት። እሱም አይደለሁም አለ። እነሱም ታዲያ ነብዩ ነህ? አሉት። እሱም አይደለሁም ሲል መለሰ። በመጨረሻም እንግዲያስ ማን ነህ? ለላኩን ሰዎች መልስ እንድንሰጥ ስለ ራስህ ምን ትላለህ? አሉ። ዮሐንስም በነብዩ በኢሳያስ እንደተነገረው ለጌታ መንገድ አቅኑለት እያለ በምድረ በዳ የሚጮህ ድምፅ እኔ ነኝ ሲል መለሰ። ከተላኩትም ፈሪሳውያን አንዳንዶቹ ታዲያ ክርስቶስ ወይም ኤልያስ ወይም ነቢዩ ካልሆንህ ለምን ታጠምቃለህ? ብለው ጠየቁት። ዮሐንስም እንዲህ ብሎ መለሰላቸው፣ እኔ በውሃ አጠምቃለሁ፣ እናንተ የማታውቁት ግን በመካከላችሁ ቆመዋል። ከእኔ በኋላ የሚመጣው የጫማውን ማሰሪያ ለመፍታት እንኳን የማልበቃ እርሱ ነው። ይህ ሁሉ የሆነው ዮሐንስ ሲያጠምቅ በነበረበት ከዮርዳኖስ ማዶ በቢታንያ ነው ይላል ታሪኩን የጻፈው ሰውዬ ኮመንት ሲያደርግ። እስኪ እንጸልይ፣ እግዚአብሔር መንፈስ እንዲያስተምረን። ቅዱስና የተፈራ ልዑል እግዚአብሔር አባቴና አምላኬ ሆይ ምሕረቴና ቸርነቴ በዝቶልናል። በፊትህ ተቀምጠናል፣ ተረጋግተናል። ጌታ ሆይ አሁንም ደግሞ ድምፅህን በማስተማር ወደ እኛ እንድትመጣ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ሁላችንም ተዘጋጅተናል፣ በፊትህ ያለን ወደ ስፍራ የመጣ ነው ቢያንስ ቃልህን ድምፅህን ለመስማት ነው። ለሳምንት መመሪያ የሚሆነንን የእውነትን ቃል ህይወታችንን የሚሰራውን ያንተን ቃል ብርሃን አቤቱ ጌታ ሆይ ቃልህ ስናገር ጎልማሳ መንገዱን በምን ያነጻል? ደግሞ ቃልህ መልስ ይሰጣል፣ ቃልህን በመጠበቅ ነው ይላል። ጌታ ሆይ መንገዳችንን ለማንጻት አካሄዳችንን ለማስተካከል የሚረዳንን ቃልህን አሁን እንድታስተምረን በጌታ በኢየሱስ ክርስቶስም እንለምንሃለን። ቅዱስ አባት ሆይ በመንፈስ በመካከላችን ተመላለስ። የጠላት ሐሳብና ቅድ ሁሉ በስምህ ስልጣን ይከልከል። አንተ ያልፈቀድከው ሁሉ በኢየሱስ ስም በመካከላችን አይሆን፣ ፈቃድህ በመካከላችን ይፈጸም። እንወድሃለን፣ ከፍ ከፍ እናደርግሃለን። በመካከላችን አንተ ብቻ ግነን። በጌታ በኢየሱስም ጸለይን፣ አሜን። ክብር ለእግዚአብሔር ይሁን። እንግዲህ በዚህ ክፍል ሳነበው እንደተመለከታችሁት የእግዚአብሔር ቃል ውስጥ የተጻፈውን ስትመለከቱት ዮሐንስ ስለሚባለው ሰው ቀደም ብሎ የተነገረ የእግዚአብሔር ቃል ነበረ። ከፍ ብሎ ስታነቡ ይሄ ቃልም ስጋ ሆነ ጸጋና እውነትን ተመልቶ በመካከላችን አደረ የሚለውን ክፍል ከተናገረ በኋላ ነው ስለ ዮሐንስ መናገር የሚጀምረው መጽሐፉ ማለት ነው። ከቁጥር 15 ነው ስለ ዮሐንስ መናገር የሚጀምረው። ዮሐንስም ከእኔ በኋላ የሚመጣው ከእኔ በፊት ስለነበረ ከእኔ ይልቃል ብዬ የመሰከርሁለት እርሱ ነው በማለት ጮሆ ስለ እርሱ መሰከረ ይላል። ከእርሱ ሙላት ሁላችንም በጸጋ ላይ ጸጋን ተቀብለናል። ሕግ በሙሴ በኩል ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ በኩል መጣ። ከቶንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነ አምላክ እሱ ገለጠው ይላል። ከዛ በኋላ ነው ሰዎች ወደ ዮሐንስ መጥምቁ ተልከው ነበር። የተላኩትም የዮሐንስ አገልግሎት ግር ስላሰኛቸው ወይም ስላስፈራቸው፣ ያው ታውቃላችሁ ሃይማኖት ሰፈርም ፖለቲካ አለ። የሆነ ትኩረት የሚስብ ሰው ሲገኝ ምን ይፈጠራል? ነባሮቹ ላይ ምን ይፈጠራል? ሁልጊዜ ጫና ይፈጠራል። ይሄ ሰውዬ ቦታችንን ሊወስድ ነው አይነት ስሜት ስለሚኖር ሁልጊዜ አሁን ማጣራት አለብን፣ ይሄ ሰውዬ ጀርባው በደንብ መጠናት አለበት ብለው መጽሐፉ ላይ እንደተመለከታችሁ ፈሪሳውያንና በጣም ይቅርታ ፈሪሳውያን ናቸው በተለይ ወደ ዮሐንስ የተላኩት ማለት ነው። ምን ለማድረግ? ይሄ ሰውዬ ጀርባው እንዲጣራ በትክክል ማንነቱን ማወቅ ፈልጉ ለማረፍ ስፍራችንን የሚወስድ ህዝብን ሁሉ የሚያስከትል ከሆነ አገልግሎቱን ታቃላችሁ። መጥምቁ ዮሐንስ በውሃ ያጠምቃል ከሰው መሐከል አይቀላቀልም። ዝም ብሎ መጽሐፍ ስለሱ ሲናገር ምግቡ ራሱ የሰው ምግብ አይደለም አይደለም? just ከሰው ጋር ስለማይኖር እብድ ሊመስል ይችላል። ጸጉሩ የተንጨባረረ የሰው አይነት ልብስ የማይለብስ just ያገኘውን የሚታጠቅ እንደገና ደግሞ በረሃ ለበረሃ የሚንከራተት ብቻውን የሚቀመጥ ሰው ስለሆነ ሰዎች እንደ ጤናማ ላይ ቆጥሩት ይችላል። at the same time ግን የምናገራቸው ንግግሮች የሰዎችን ህልና የሚኮንን ነበር አይደለም? ንጉስን እንኳን በጣም ጫና ፈጥሮበት ነበር። አገረ ገዥውን ሁሉ በጣም ጫና ፈጥሮበት ነበር። ኢሞራል የሆነ ነገር ሲያደርግ እንዴት እግዚአብሔርን ህግ ተጻፈለ ብሎት በጣም እንዳስጠነቀው ታቃላችሁና ያው መጨረሻ ላይም በሰው እጅ ነው ህይወቱ ያለፈ አይደለም? መንግስት አስሮት በኋላ ላይ ህይወቱ እንዲህ ባለ ሁኔታ ነው ያለፈው። ነገር ግን አገልግሎቱን እናውቃለን። መጽሐፍ ቅዱስ ሲናገር ወታደሮች ሁሉም አይነት ሰው ወደሱ ይመጣ ነበር። ስለምንናገር ንስሐ ግቡ ያለ የጮኸ ይናገራል። ልቡ የተነካበሰው በሰውየው መልእክት ይሄ ሰውዬ እብድ አይደለም ብሎ ይሄ ሰውየው ተናገረው ወይም ዮሐንስ የተናገረው መልእክት ልቡን የነካው ሰው ሁሉ ወደሱ ይሄድ ነበር። ከዛ ምን ያደርግ ነበር? ዮሐንስም ያጠምቀው ነበር ማለት ንስሐ ያስገባው ነበር። ከዛስ ሰውየው ከህልናው ጫና ነፃ ሆኖ እግዚአብሔርን ወደ መከተል መስመር ተመልሶ ህይወቱን ይቀጥላል ማለት ነው። የተረጋጋ ህይወቱን ይቀጥላል። አሁን ይሄ ሰው ብዙ ሰዎች ወደሱ ሲመጡ የሰዎችን ትኩረት ያገኘ ሲሄድ አሳሰባቸው። እነዚህ የሐላፍነት ስፍራ ላይ ያሉ በተለይ በሃይማኖት ሰፈር በሐላፍነት ስፍራ ላይ ያሉ ማጥመቅ የኛ ድርሻ ነው፣ ሰዎችን ንስሐ ማስገባት የኛ ድርሻ ነው፣ ሰዎችን መቆጣጥ የኛ ድርሻ ነው ምሉቱ ምን ተሰማቸው? ስፍራቸው ቀስ በቀስ እየተወሰደባቸው እንዳለ ስሜት ስለተሰማቸው ይሄንን ነገር ማጣራት አለብን አሉ። ትዝላችኋል ዮሐንስን አስገደሉት። በኋላ ወደ ኢየሱስ ክርስቶስም ያለፉት በዚህ ሁኔታ ነው። ተመሳሳይ ነገር ሀፕን አርኮ ነው። ኢየሱስን ሰዎች የበለጠ ሲከተሉት ጭራሽ ታምራትንም ያደርጋል። እሱ ለታመመ ፈውስም ይሰጣል፣ አይን ለሌለውም አይንም ይሰጣል። ብዙ ነገር ስለሚያደርግ ተመሳሳይ ክስተት ነው የተከሰተው። ይሄ ዓለም ከተፈጠረ ጀምሮ ያለ ነው፣ በእኛ ዘመንም ያለ ነው፣ ወደፊትም የሚቀጥል ነው። ፖዚሽን ላሉ ሰዎች ስፍራቸውን የሚቀናቀኑ ሲመጡ ምን ያደርጋሉ? ማስወገድ ይፈልጋሉ። መጀመሪያ ጀርባቸውን ማጥናት ይፈልጋሉ። ቀጥሎስ ጀርባቸውን አጥንተው በጣም አስፈሪ ሆኖ ከታዩአቸው ወይ ከሀገር ያስበርራሉ ወይም ከሀገር ያስወጣሉ፣ ከነሱ ከባቢ ያርቋቸዋል፣ ወይም ደግሞ ህይወታቸው እስኪጠፋ ድረስ በዮሐንስና በክርስቶስ እንደተደረገው ህይወታቸው እንዲጠፋ እስከሆን ድረስ ሊቋቋማቸው ይችላሉ። እስኪያጠፋቸው ሊሄዱ ይችላሉ ነው ዋናው ሐሳብ። እሱ አይደለም ግን የዛሬው ቁም ነገር። ዮሐንስን ሲመረምሩትና ጀርባውን ሲያጠኑት በትክክል ጥሩ ጥያቄ መጠየቅ የሚችሉ ሰዎች ናቸው ተመርጠው ወደ ዮሐንስ የተላኩት። እነዚህ ሰዎች በሄዱ ጊዜ ዮሐንስን የጠየቋቸው ጥያቄዎች አሉ። ጥያቄዎቹን እንመልከታቸው። መጀመሪያ ላይ የሱ ምስክርነት እናያለን። በኋላ ላይ ግን ሰዎቹ ዮሐንስን የጠየቋቸው ጥያቄዎችን እንመልከት። መጀመሪያ ቁጥር 21 ላይ ታዲያ አንተ ማን ነህ? ኤልያስ ነህን ብለው ጠየቁ ይችላል። በመጀመሪያ አይሁዳውያን በታሪካቸው ኤልያስ እንደምታውቁት አካሄዱን ከእግዚአብሔር ጋር አደረገ ይላል። ዘፍጥረት ውስጥ አካሄዱን ከእግዚአብሔር ጋር አደረገ እግዚአብሔር ወስዶታልና አልተገኘም ይላል። ስለ ኤልያስ የተጻፈው ይሄ ነው። ስለዚህ አይሁዳውያን ምንም ምል ትምህርት ነበራቸው። ኤልያስ እንደገና ምን ይሆናል? ይመጣል። ይሄ በኢሳይያስ ሰረገላ የተነጠቀው ኤልያስ በእስራኤል ምድር የታወቀ ነቢይ ነበርና እግዚአብሔር የሆነ ቦታ አድርጎት መሆን አለበት፣ የሆነ ቦታ ደብቆት መሆን አለበት ከነ ህይወቱ። መምጣቱ አይቀድም አንድ ቀን ብለው ይጠባበቃሉ፣ ያስባሉ። ትዝላችሁ አይደለም ኤልያስ ከተነጠቀ በኋላ ኤልሳ ከሱ ጋር የነበረው የሱ አገልጋይ ተመልሶ ባህሩን ተሻግሮ ወደ ማዶ ሲመጣ ከነቢያት ወገን የሆኑ ልጆች ነበሩ አይደለም? መጀመሪያ ላይ ብዙ ጠይቀውት ነበረ። ምናልባት የእግዚአብሔር መንፈስ ወስዶት የሆነ ቦታ አድርጎት ሊሆን ይችላልና ላከን፣ ሄደን እንፈልገው ብለው ነበር። ያ እምነት እስከዚህ ዘመን ድረስ ነበረ። ስለዚህ ኤልያስ የሆነ ቦታ እግዚአብሔር አድርጎታልና ተመልሶ ይመጣል የሚል እምነት አላቸው። ስለዚህ የመጀመሪያው ማስወገድ የፈልጉት ጥርጣሬ ይሄ ሰውዬ ኤልያስ ይሆን እንዴ? ምክንያቱም መጽሐፍ ቅዱስ በኋላ ላይ ይናገራል ኤልያስ ሲመጣ የሚያደርጋቸው አንዳንድ ተግባራቶቹ ተጽፈዋል። ለምሳሌ የልጆችን ልብ ወደ አባቶች ልጅ፣ የአባቶች ልብ ወደ ልጆች ልብ ይመልሳል የሚል አለበት። ምን ማለት ነው? የልጆች ልብ ቅንነትን ነው የሚያመለክተው። አባቶችን ቀና ያደርጋል፣ ልጆችን ደግሞ አስተዋይ ያደርጋል፣ ወይም ሰዎች ሁሉ በትክክለኛው እግዚአብሔር መንገድ ላይ እንዲሄዱ ያደርጋል ተብሎ ነው የሚጠበቀው። ነቢይ ምንድን ነው ስራው? የእግዚአብሔር አፍ መሆን ነው አይደለም? የእግዚአብሔር አምባሳደር መሆን ነው። በእግዚአብሔር ስፍራ ሆኖ የእግዚአብሔርን መልእክት ለሰዎች ማስተላለፍና ሰዎች መስመር እንዲይዙ እግዚአብሔር በሚፈልገው አቅጣጫ እንዲሄዱ ሰዎች መርዳት ነው። ይሄ ነው የነቢያት ስራ። ስለዚህ መጀመሪያ እስራኤላውያን የተሻለ እውነተኛ እግዚአብሔር ነገር ያለበት ሰው ባዩ ጊዜ ሁሉ ማን ይመስላቸዋል ማለት ነው? ኤልያስ ነው ይመስላቸው። ኤልያስ ተመልሶ መጥቶ ሆነ እንደ ምክንያቱም ትዝላቸዋል። ይሄኛው አሁንም ያነበብነው እግዚአብሔር ቃል ክፍል እስከተጻፈበት ሞመንት ለ400 ዓመት ያህል ገደማ እግዚአብሔር ነቢያቶችን አላስነሳም ነበር በእስራኤል ምድር። እንደምታውቁት ከሚልኪያስ ነው ከነ ሚልኪያስ ዘመን በኋላ ሙሉ በሙሉ እግዚአብሔር ነቢያቶችን አላስነሳም። ሰዎች ኖርማል ህይወት ነው የሚኖሩት ማለት ነው። እግዚአብሔር እንደምናገርበት እውነተኛ የሆነ የእግዚአብሔር መልእክተኛ ከጠፋ ከምድሩ ላይ 400 ዓመታት ገደማ በመሃል አልፈዋል። ስለዚህ እውነተኛ የእግዚአብሔር የሆነ ነገር የሚታይበትን ሰው ሁሉ ቶሎ ምን ብለው ነው የሚያስቡት? እግዚአብሔር ኤልያስን መልሶ አምጥቶታል የሚል ሐሳብ ነው የሚከሰትላቸው። ስለዚህ መጀመሪያ ጠያቂዎቹ የጠየቁት ማን ነህ? ኤልያስ ነህ እንዴ? ብለው ነው የጠየቁት። የእሱ መልስ ምን ነበር? አይደለሁም፣ በአጭሩ አይደለሁም አለ። ታዲያ ነቢዩ ነህ እኔ የሚል ደግሞ አለ። ምናልባት እንግዲህ ከኤልያስ ውጭም የሚጠብቁት ነቢይ አለ ማለት ነው። ኤልያስ በስም ይታወቃል። ከኤልያስ ውጭ ደግሞ የሚታወቅ ነቢይ አለ ማለት የሚጠበቅ ነቢይ አለ፣ ስም የሌለው ነገር ግን የሚጠበቅ ነቢይ። ምናልባትም በዛን ሰሞን እግዚአብሔር ነቢይ አስነስቷል እንዲህና እንዲህ ተብሎ በተጻፈው መሰረት ተብሎ ከብሉይ ኪዳን መጽሐፍቶች ጠቅሰው እንደተጻፈው እኮ እንዲህና እንዲህ ምልክት ይታይበታል ብለው የጠበቁ ሰው ሊኖር ይችላል። መጽሐፍ ቅዱስ ዘሌዋውያን ላይ ይናገራል ደግሞ ማለት ነው። አይ ቲንክ 18 ይመስለኛል ካልተሳሳትኩኝ። ግን እግዚአብሔር ለሙሴ የተናገረውን ሙሴ ለእስራኤል ልጆች ሲናገር ነበር ማለት እንደ ሙሴ ያለ ነቢይ ከእስራኤል ልጆች መካከል እንደምነሳ ነገርየው ስለ ክርስቶስ ነው የሚናገረው። ግን ደግሞ እንደ ሙሴ ያለ ነቢይ ለእስራኤል ልጆች ወይም ለእስራኤል ቤት እንደምነሳላቸው ደግሞ በመጽሐፍ ምን ሆኗል? ተጽፏል። ስም የለውም ነቢዩ ማለት መሲሁ እንደሆነም አይረዱም አይሁዳውያን። በነገራችን ላይ ለእኛ ነው ክርስቶስና መሲሁ እንደሆነ የገባን እንጂ ለአይሁዳውያን መሲሁ መሆኑ አልታወቀላቸው። ጀስ ምንድን ነው የሚጠብቁት? ኖርማል ነቢይ ነው የሚጠብቁት እነሱ፣ ልክ እንደ ሙሴ ያለ ነቢይ ነው። ስለዚህ ምናልባትም ወደዚህ ደግሞ ሄዱ፣ ይሄ ስም የሌለው ነቢዩ ነህ እንደ ምክንያቱም ይታወቃል። ልክ እንደ ሙሴ ያለ ነቢይ እግዚአብሔር ለእስራኤል ልጆች እንደሚያስነሳ ያውቃል በእግዚአብሔር ቃል የተማሩት፣ ግን ስም የለውም። ስለዚህ እሺ ይታወቃል፣ ኤልያስ በስም ከነ ህይወት ነው የተወሰደው እሱ። እሺ እሱ ካልተመለሰ እና እሱ ካልሆን ነቢዩ ነህ ወይ? ልክ እንደ ሙሴ ያለ ተብሎ እግዚአብሔር ለእስራኤል ቤት ያስነሳል የተባለው ነቢዩ ነህ ወይ ስሉት ደግሞ ምን ብሎ ነው የመለሰው? የዮሐንስ መልስ እንመለከት። ዮሐንስ ደግሞ ምን አለ ባጭሩ? አይደለሁም ነው ያለው። አጭር ቃል ነው እሱ የሚመልሰው። ከዛ በኋላ ምን አሉ ሰዎቹ? እኛ የላኩን ሰዎች አሉ፣ መልስ ይዘን መሄድ አለብን። እንግያስ ማን ለላኩን ሰዎች መልስ እንድንሰጥ ስለ ራስህ ምን ትላለህ? መናገር አለብህ ነው መናገር አለብህ። ዝም ብሎ አይደለሁም አይደለሁም ብቻ ብለህ የምትሸኘን ጉዳይ አይደለም ነው ባጭሩ። ምክንያቱም ተልከን ነው የመጣ ነው፣ ሪፖርት ማቅረብ ይጠበቅብናል ነው። ስለዚህ እዚህ ጋር ምን ይሉታል? ማን እሺ መልስ መስጠት አለብን፣ ተልከን ነው የመጣ ነው፣ ራስን ግለጥ ይሉታል ማለት ነው። ከዚህ በኋላ ምን አላቸው? ከዚህ በኋላ የሰጠው መልስ ነው ማለት ነው የትምህርታችን ርዕስ ምክንያት የሆነው። ምን ይላል? ዮሐንስም በነቢዩ በኢሳይያስ እንደተነገረው ለጌታ መንገድ አቅኑለት እያለ በምድረ በዳ የሚጮህ ድምፅ እኔ ነኝ ስል መለሰላቸው። ምን ነኝ አለ? እናንተ ሰው ነው የሚጠብቁት፣ እኔ ግን ምንድን ነኝ አለ? ድምፅ ነኝ አለ። በትክክል እኮ እነሱ የሚጠብቋቸው ሰዎችን ነው የሚጠብቁት። ነቢይ ይነሳላቸዋል። እሺ ነቢዩ ነኝ አሉ። ኤልያስ ከነ ነፍስ የተወሰደ ነቢይ አለ፣ ተመልሶ ሊመጣ ይችላል። ጠበቁ ግን እሱ የሰጣቸው መልስ ምንድን ነኝ አለ? እሱ እኔ ኢሳያስ ደግሞ በትንቢት የተናገረው ቃል አለ፣ ሁላችንም የምናውቀው ልክ ኢሳያስ የጻፈለት ሰው በምድረ በዳ የሚጮህ ድምፅ የጌታን መንገድ አቅኑ፣ ተራራዎች ዝቅ በሉ፣ ሸለቆች ከፍ በሉ፣ ሁሉም የተደላደለ ይሁን፣ ጌታ ሊመጣ ነው፣ መንገድ ይዘጋጅ ብሎ የሚጮህ ኢሳያስ ስለሱ የተናገረው ድምፁ እኔ ነኝ፣ የጌታን መንገድ አስቀድሞ መጥቶ መንገድ የሚደለድለው ድምፅ እኔ ነኝ አለ ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ እኔ ኤልያስም አይደለሁም፣ ይሄ በስምም ማጣቁት ግን የሚጠብቁት ነብዩም አይደለሁም ነገር ግን ምንድነኛ አለ ድምጽ ነኝ አለ በምድረ በዳ የሚጮህ ምን ይያለ የሚጮህ ለጌታ መንገድ አቅኑለት ጌታ ለመጣ ነው ለጌታ መንገድ አስተካክሉ ጌታ ለመጣ ነው ጌታ ሊገለጥ ነው ያ ድምጽ እኔን ነው ወክለው እኔ ነኝ አለ ከዚህ ቀጥሎ ምን ይላል ከተላኩት ፈሪሳውያን አንዳንዶቹ ታዲያ ክርስቶስ ወይም ኤልያስ ወይም ነብዩ ካልሆንክ ለምን ታጠምቃለህ ብለው ጠየቁት ይላል አሁን ይሄ እንግዲህ አንተ ድምጽ ከሆንክና ከተጠበቅናቸው ሰዎች ጋራ ራስን አይደንቲፋይ ማታረክ እከለምነን ካላልክ ይሄ የስልጣን ስራ ነው ሰዎችን ማጥመቅ የምን ስራ ነው የስልጣን ስራ ነው መሾም ይጠይቃል ይሄንን ተግባር እንድትፈጽማለህ ብለው ቀጥሎ ሲናገሩ በቀጥታ አልመለሰላቸው እናንተ በእኔ ጉዳይ ተገርማችሁ ስልጣን የሚጠይቅን ነገር ትሰራለህ ትላላችሁ ገና ከኔ ኋላ የሚመጣ አለ ከኔ ይባሰ ብሎ ነው የተናገረው አሁን ወደሱ አንገባ እኔ ዋና ትኩረቴ ምንድነው የተደረከው አይደል ወይ ምንድነው የተደረክሽ ነው አይደል ጥያቄያችን ምን አለ ዮሐንስ ምን አለ እኔ ምንድነኝ አለ ድምጽ ነኝ አለ እስኪ ራሳችሁን ጠይቁ እናንተ ብትሆኑስ ወደ እናንተ ቢሆን ሰዎች በእናንተ ውስጥ የሚገለጠውን የእግዚአብሔርን ነገር አይተው ወደ እናንተ መጥተው በቃ አንተ you are man of god እግዚአብሔር ሰው ነህ you are woman of god እግዚአብሔር ሰው ነሽ እያሉ ሲከባችሁ ነብይ ናችሁ እግዚአብሔር ነብይ ናችሁ ሲሏችሁ እኛ ብንሆን ምንድነው የምንለው እግዚአብሔር በሱና በሷ ተናገረኝ ኮንፈርም አደረገልኝ ነው የምንለው እንጂ ሐላፍነታችንን እንዲያዝን አንቆይም አሁን ዮሐንስ ጋር ዛሬ እንድንወስደው የተፈለገው ነገር ምንድነው የተደረግነውን እናውቃለን ወይ በመጀመሪያ ደረጃ ሰዎች በእኛ ውስጥ የእግዚአብሔርን ነገር ሲመለከቱ የተለያየ እይታ ሊወስዱ ይችላሉ ኤልያስ ነህ ሊሉ ይችላሉ ነብዩ ነህ ሊሉ ይችላሉ ማለት የሆነውንም ያልሆነውንም ሊያሸክሙን ሊዳዳቸው ይችላል ቁም ነገር ግን እሱ አይደለም እግዚአብሔር ምን አድርጓል ላይክ በተቀመጥንበት በሚንንቀሳቀስበት እንግዲህ መንፈሳዊ ዓለምም አለ ምዳሰስም ይጨበጥ ዓለምም አለ ብለና ሁለቱም ተሰባጥረው ይኖራሉ እኛም ደግሞ የሁለቱም ዓለም ሰዎች እንደሆነን ከዚህ በፊትም ተነጋግረናል አይደለም ሰው ማለት መንፈሳዊም ቁሳዊም የሆነ ዓለም ውስጥ ምኖር ነው ምክንያቱም መንፈሳዊም ቁሳዊም የሆነ ማንነት ያለው ፍጥረት ስለሆነ ስለዚህ በቁሳዊ ዓለም ውስጥ የኖርን ግን መንፈሳዊ ዓለም ውስጥ ተጽኖ አለን በቁሳዊ ዓለም ውስጥ የኖርን መንፈሳዊ ዓለም ውስጥ ጭምር ስራን ሰራለን አሁን በዚህ ሰው ውስጥ ሰዎች ከተመለከቱት ነገር የተነሳ ደስ ያላቸውን ሁሉ የመሰላቸውን ሁሉ በእውቀትም ካለእውቀትም ሊናገሩ ይችላሉ ነገር ግን አንተስ የተደረከውን ትገነዘባለህ እግዚአብሔር ሰው አርጎ በዚህ ቁመት በዚህ መልክ በዚህ ቅርጽ የሰራ ይሄን ያክል ዘመን እንድትኖር የፈቀደልህ ምን ሆነ እግዚአብሔርን አገልግለን እንድታልፍ ነው ፍጻሜውን እርሱት ፍጻሜያችን እንዴት ሆኖ ሊጠናቀቅ ይችላል ዮሐንስ አንገቱን ተቆርጦ ነው ፍጻሜው የተጠናቀቀው ተዝላቸዋል ስለ ፍጻሜ አይደለም ያወራን ያለ ነው በተሰጠን በዚህ ህይወት እግዚአብሔር ምን አድርጎኛል በተቀመጥኩበት የእስራኤል ኢንቫይሮንመንት ምን አድርጎኛል በተቀመጥኩበት የመኖሪያ ሰፈር ምን አድርጎኛል እግዚአብሔር በእኔ በኩል ምን እየሰራ ነው በሰዎች ህይወት በዚህ ሰው በኩል እግዚአብሔር ምን ያደረገ ነበር ተራራዎችን ዝቅ ሸለቆችን ከፍ ሁሉንም እየደለደለ ነው በዚህ ሰው በኩል ለምን ቀጥሎ ማን ይመጣል የተከበረ ይመጣል ሃሌሉያ መንገድ ሊስተካከልለት የሚገባ ታቃላችሁ የአንድ ሀገር ከፍተኛ ባለስልጣን ሲመጣ ወደ ሌላ ሀገር ምን ይደረጋል ሲምቦሊክ ነው ባይዘ ማወቅ ያለብን ሲምቦሊክ ነው እንጂ ሰውየው ዝም ብሎ መራመድ ይችላል ቀይ ምንጣፍ ቢኖርም ባይኖርም ሰውየው መራመድ አይችልም ይችላል ግን ትርጉም አለው ወታደር ያሰልፋሉ በግራና በቀኝ ረጅም ቀይ ምንጣፍ ይዘረጋሉ ከአይሮፕላኑ እስከ የትና የት ነገር አለው እኮ ገብታችኋል ትርጉም አለው ነገሩ አሁን ዮሐንስ ምን እያደረገ ነው የሰዎችን ልብ በመደልደል የሰዎችን ልብ በእግዚአብሔር ቃል በማስደንገት የእግዚአብሔር ድምጽ በመሆን በሰዎች የልብ ጆሮ ላይ ሰዎች ምን እያደረገ ነው ለመንፈሳዊ ነገር እያነቃቸው ከዛ ሰዎች ለመንፈሳዊ ነገር ሲነቁ ጌታ ሰተት ብሎ ይመጣል ሃሌሉያ ክብር ለጌታ ጌታ ሲመጣስ የሰዎች ልብ በቀላሉ ሊከፈት ይችላል ለህይወት የተጠራው ሁሉ ምን ይሆናል ይጎርፋል ማለት ነው ክብር ለእግዚአብሔር ይሁን ታዲያ እኔና እናንተ ምንድነው የተደረግነው ነው እንግዲህ እንዲህ ማሰብ እንችላለን ምናልባት ድምጽ ነኝ አለ አይደለም ዮሐንስ ምናልባት አፍንጫ ይሆን እኔ እንግዲህ እግዚአብሔር ድምጽ ነኝ አለ ሳልለ ለእግዚአብሔር ነገር ማሸት አፍንጫ ሆነኔ ማለት ጥሩ አይደለም ጆሮ ሆነኔ ለእግዚአብሔር ነገር የሚሰማ ጆሮ ይሆነኔ ላይክ እጅ ሆነኔ እንደዚህ ቆም አስብ አለብን አይደለም ለእግዚአብሔር የተለያየ ተደርገናል መጽሐፍ ቅዱስም ደግሞ ሲናገር ቤተክርስቲያን ሲባል የክርስቶስ አካል ናት ብሎ ይገልጻል አይደለም የእግዚአብሔር ቃል ላይ ተጻፈው ነው ማለት የአንድ አካል ደግሞ ምንድነው ይላል መጽሐፍ ሲናገር ብልቶች ነን ይላል አካሉ ደግሞ ራሱ ማን ነው ክርስቶስ ነው የኛ ህይወት እንደ ህብረት አንቀሳቃሹ አንጎሉ ማን ነው እግዚአብሔር ነው ወይም ክርስቶስ ነው ስለዚህ ክርስቶስ እጅ አርጎ አንደኛችንን ልጠቀምበት ይችላል አንድ ቤት አርጎ ልክ እንደ ዮሐንስ አንደኛችንን ምን ሊያደርግ ይችላል እግዚአብሔር ሰዎች ልብ ፖክ ለማድረግ ሰዎች ልብ ነካ 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 ለማድረግና ለእግዚአብሔር ነገር ለመቀስቀስ አንድ ቤታችንን ልጠቀም ማለት አንድ ቤት አርጎ ሊጠቀምብን ይችላል እጅ አርጎ በእኛ ሰዎች ሊያቀፍ ይችላል ከፈለገ እግር አርጎ ሰው ወደማይደርስበት ለምሳሌ ወደ ሰው መካከል መከላከል ወደማይችል ሰው እግዚአብሔር እኛም እግር አርጎ ሊሄድብን ይችላል ክብር ለእግዚአብሔር ይሁን ስለዚህ የተደረከው ምንድነው ከዚህ በፊትም ሳልነግራችሁ የቀረው አይመስለኝም እኔ አንዳንድ ጊዜ ምን ብዬ ጸልያለሁ በውስጤ ያው ጌታ ሆይ እንግዲህ አሁን እንደምታዩ ተነስቻለሁ ሁሉ ጊዜ ወደምሄድበት ቦታ እየሄድኩ ነው ማለት ያው ጧት ከእንግልፋችነቱ ወደ ተለመደ ቦታ ነው የምትሄዱት ሄድ አሁን ሊሄድ ነው ወደ ስራ ቦታ እንዴት ተጠቀምብኝ ይሆን ዛሬ እስኪ አንቃኝ ላይክ በሆነ በኩል ምን አድርገኝ ተጠቀምብኝ በእኔ በኩል አልፈ የሰዎች ልብ ምነካ ነገር አድርግ ለኔ ማስተዋል አይጠበቅብኝ ብዙን ጊዜ እግዚአብሔር በሰዎች የሚሰራው ባላሰበበት ሁኔታ ውስጥ ነው በዋናነት ግን ዝግጅት ይጠይቃል ላይክ እድል አያምልጠን ጌታ ሆይ አንተ በእኔ በኩል አልፈ የሆነን ሰውዬ ነካ ማድረግ ስትፈልግ እድሉ አያምልጠኝ ብላችሁ መጸለይ አለባችሁ እሱን ነው መጸለይ በቃ ማለት ምክንያቱም የተለመደ ነው ወደ ተለመደው የስራ ቦታ ነው እየሄድኩ ያለሁት ግን ደግሞ ቀኑ ዝም ብሎ አይለፍ በእኔ በኩል አልፈ የሆነ ነገር ስራ ጌታ ሆይ እላለሁ አንዳንድ ጊዜም እድል ይከፈትልኛል ወይ ስለ እግዚአብሔር እናወራለን አንዳንዴም ያንን ጠዋት የጸለይኩትንም ጸሎት ሳላስተውል ጊዜ ደርሶ ወደ ቤት እመለሳለሁ ግን እግዚአብሔር የሰራውን አላውቅም የሆነ ነገርም ሰርቶም ሊሆን ይችላል ህይወት እንዲናት ወገኖች ምንድነው የተደረከው ለእግዚአብሔር መምጣት ለእግዚአብሔር መንቀሳቀስ ለእግዚአብሔር በሰዎች መካከል ማለፍ ምንድነው የተደረከው ለእግዚአብሔር ምንድነው የተደረጋችሁት ወንድሞችና እህቶች ለእግዚአብሔር ምንድነው የተደረጋችሁ እግዚአብሔር እንድሰራባችሁስ ትጸልያላችሁ ወይ እግዚአብሔር እንድሰራባችሁስ ትጓጓላችሁ ወይ ትፈልጋላችሁ ወይ ሁሉ ጊዜ እንደምናገረው ውስጣዊ መንፈሳዊ ነገራችን እያደገ ሊሄድ ይችላል ከዚህ ምድር እስክንሄድ አካላችን ግን ምን ሊሆን ይችላል ካስፈለገ እየቀነሰ እንደሚሄድ የታወቀ ነው መንፈሳዊ ነገራችንና አካላችን የተለያዩ ነገሮች ናቸው እግዚአብሔር መንቀሳቀስ በማይችል ሰው መስራት ይችላል አልጋ ላይ እጁም እግሩም በማይንቀሳቀስ ሰው መስራት ይችላል እግዚአብሔር ምን አድርጓቸዋል በዚህ ህይወት በተመደበላችሁ በዚህ ህይወት እግዚአብሔር ምን አድርጎኛል እግዚአብሔር ምን አድርጎሻል ዮሐንስ እኔ እንደነኝ አለ ነብይ ነ ብለው ሞቅ ሞቅ ሊያደርጉ ስለ አልሞቀም ኖ ኖ ኖ እሱ የሆነውን ያቃል እኔ ነብይ አይደለሁም አለ እኔ ነብይ አይደለሁም እኔ እንደነኝ አለ እኔ ድምጽ ነኝ አለ ክብር ለእግዚአብሔር ይሁን እሱ ድምጽ እንደሆነ በትክክል የተደረገውን አጥርቶ አጣርቶ ለይቶ እሱን ጨብጦ እሱን ሰርቶ ነው ህይወቱን የጨረሰው እኔና እናንተስ የተደረገው ምንድነው ቀደም እንዳልኳችሁ የተለያየ ነገር ማሰብ ይቻላል የክርስቶስ የአካል ብልቶች ከሆነን ክርስቶስ ደግሞ ራስ ከሆነ ክርስቶስ እጅ አርጎ እንድትጠቀምብኝ መፍቀድ ይችላል ክርስቶስ እግር አርጎ እንድትጠቀምብኝ መፍቀድ ይችላል ክርስቶስ ጆሮ አርጎ እንድሰማብኝ መፍቀድ ይችላል ሌላም ጨምሩ በነገራችን ላይ እንዴት ነው ለእግዚአብሔር ጆሮ የሚሆነው ትል ይሆናል እኮ እናስባለን ሰው አይደለም የምሰማውን በማጣቱ ብቻ ልቡ የተመታን ሰው እግዚአብሔር እናንተ ጆሮ ስለሰጣችሁት ምን ሊያደርገው ይችላል ሊያዝናናውና መንፈሱን ከፍ ሊያደርገው ይችላል ክብር ለእግዚአብሔር ይሁን እግዚአብሔር አሰራሩን በሰው ልጆች አይምሮ የሚደረስበት አይደለም አሁን ችግሩ ምንድነው ወይ አይምሮአችንን ከወረሰው ይሄ ተለምዷዊ አለ አይደለም ወይ ቴሌቪዥን ላይ ከመናየው እግዚአብሔር የሚሰራው በዚህና በዚህ ነው ብለን ያን ፎርሙላ ይሆንብናል አይደለም በተደጋጋሚ ያየነው ነገር ብቻኛው የእግዚአብሔር ስራ መንገድ ይመስላል እንዲያውም ስህተት ነው በእኔ እምነት እግዚአብሔር አንድ ነገር በድጋሚ አድርጎ አያቀም ትዝላችኋል ከግብጽ ጀምሮ እስራኤላውያንን ከግብጽ ምድር ለማውጣት 10 የተለያዩ መከፍቶችን ተጠቅሞ ነበር እግዚአብሔር ታምራቶቹ ብቻ አይደለም መክሰፍቶቹ እንኳን ድግግሞሽ የለባቸው። እግዚአብሔር ሁሉንም ነገር አዳድስ በሆነ መንገድ ሊሰራ ይችላል። ሁሉንም ነገር አዳድስ በሆነ መንገድ ጌታ ራሱ የሰራቸው ታምራቶችና የተመዘገቡትን እንኳን ደም ብናጠናቸው ሁሉቹ ምንድናቸው? የተለያዩና ዩኒክ ናቸው። እግዚአብሔር የሰውን አይን ባለፈው በፈወሰበት መንገድ በቀጣዩ ቀንም ላይፈውስ ይችላል። አንዳንዴ ምን አደረግ እጅ ጭኖ የፈወሰ አለ። ጭቃ ላይ እንትፍ ብሎ ጭቃ አብክቶ ጭቃ አይኑ ላይ ለቅልቆ የፈወሰው አለ። እግዚአብሔር በአንድ አይነት መንገድ አይሰራም። ስለዚህ ይሄንን ልብ ማለት ያስፈልገናል። ዛሬ ይሄንን ልብ ማለት ያስፈልገናል። ክብር ለእግዚአብሔር ይሁን። እግዚአብሔር መልካም አምላክ ነው። እግዚአብሔር በእኛ በኩል ሊሰራ ይችላል። ነገር ግን የተደረግነውን እናውቃለን ወይ? እግዚአብሔር በተሻለ መንገድ በእናንተ በኩል የሚሰራው ነገር ምንድን ነው? ሰዎች እንኳን አንዳንድ እኮ ያውቃሉ፣ አንተ ይህንን ስትሰራ የበለጠ ቆንጆ ነው ወይም አንቺ ይህንን ስትሰሪ የበለጠ ውጤት አለው ይላሉ። ሰዎች እንኳን ያያሉ። ሁልጊዜ ግን በትክክለኛው መንገድ ይገነዘባሉ ማለት አይደለም። እኛ ጋር ያለውን የእግዚአብሔርን ንብረት ሰዎች በትክክለኛው መንገድ ላይ ይገነዘቡ ይችላሉ። ሰውየው የእግዚአብሔርን ድምፅ የሚያውቅ ሰው ስለሆነ ነው እኔ ምንድን ነኝ ያለው ድምፅ ነኝ ያለው እንጂ ሳይታሰብ ጎርፎ ነው ሊወስዱት ነበር። ከእግዚአብሔር ሐሳብ ጎርፎ ነው ሊወስዱት ነበር። ሞቅታው ምን በቃ ነቢዩ ማኖፍ ጋር ምናምን ብለው ሲከቡት ለተንኮልም ቢሆን እነዚህ እንኳን ለምርመራ ነው የመጡት። ግን ሌላው ማለት አይደለም ይሄ እውነተኛ የእግዚአብሔር ሰው ነው የምናገራቸው ነገሮች ጠብ አይሉም ብሎ የእውነት መጥቶ ንስሐ የሚገባው አይደለም ዮሐንስ ጋር። ይሄ ብቻውን ዮሐንስ ምን ሊያደርገው ይችላል? ኩፍ እንደ ኩፍታ ኩፍ እንድል ሊያደርገው ይችላል። ግን አደጋ አለው። ይሄ ሰው በትክክል ማንነቱን የለየ ሰው ነው። ሰዎች ያለ ስሙ ስም ስለሰጡት ምንም ብቃ አይሞቀው አይበርደው የኑሮ ስታይሉን አይለውጥ እንደዛ ሆኖ ነው የጨረሰው። እኛም የተደረግነውን ሆነን ኖረን እንድንጨርስ እግዚአብሔር እርዳን። ክብር ለጌታ ይሁን። ስለዚህ አሁን የኔን ፓርት ጨርሻለሁ። ምንድነው የተደረግከው ምንድነው የተደረግሽን ብለውን በልባቸው ያዙ። እግዚአብሔር የሰጠን የዛሬው ቃል ይሄ ነው። መርምሩ እስኪ ራሳችሁን። ምንድነው የተደረግኩት? ዝም ብዬ ሄዳለሁ፣ ስራ ቦታ መጣለሁ፣ ቤት አካባቢ እንቀሳቀሳለሁ፣ መጣለሁ። እግዚአብሔር በእኔ በኩል እየሰራ ነው የሆነ ነገር? በእኔ በኩል እየሰራ ከሆነ ምን ሆኜለት ነው በእኔ በኩል እየሰራ ያለው ምለውን ራሳችን እንይበት። በዚህ እግዚአብሔር ቃል እኮ ዝም ብሎ አይመጣም አይደል? ሁሉ ጊዜ እግዚአብሔር ቃል ሲመጣ በእኛ ውስጥ የሆነን ነገር ሊያንቀሳቀስ ነው የሚመጣው። ቅድም እንደነገርኳችሁ ድምፅ ነኝ ያለው ዮሐንስ እግዚአብሔር በሱ በኩል ምን ሲያደርግ አይተናል ኦልሬዲ። የሰዎችን ልብ እየነካ ሰዎች መጥተው ምን ሊሆን ወታደሮች ሁሉ ይመጡ ነበር አሉ ወደ እሱ ጋር። መጽሐፉ ለታሪኩን ስታነቡ እና ወታደሮች ምንድን ነበር ያላቸው? ህግ አለ፣ በህግ ለእናንተ የተገባ ነገር አለ እንደ ወታደር ማድረግ የሚገባችሁ። ከሱ ውጭ ግን ከሰው ትርፍ ጥቅም አትፈልጉ፣ ህጉ ከፈቀደው በላይ። ቀራጮች ይመጡ ነበር። እኛስ ምን እናርግሉታል? ምክንያቱም በትክክል የሰውየው ድምፅ ምን ያደርጋል? የሰው ልብ ውስጥ ገብቶ በቃ የሆነ ነገራችንን ነካ ያደርጋል እና ሰዎችን ወደ መስመር ይመልሳል። ግብርም ቀረጥ ሰብሳቢዎችን ደግሞ ምን ይላቸዋል? ህግ አለ፣ በህግ የተደነገገ ያለ፣ ከእሱ በላይ ደግሞ ምን አታርጉ፣ ሰዎችን አታስከፍሉ፣ ማለት ለጥቅማችሁ ብላችሁ ምንም አታርጉ እያለ ለሁሉም የእግዚአብሔርን ድምፅ እየሰጣቸው ነበር። ከዛ በትክክል ልቡ ተነክቶ ደግሞ ምክር የፈለገና እግዚአብሔርን ድምፅ የሰማ ሰው ምን ይሆናል? በዛው መሰረት ይኖራል፣ ህይወቱን ያቀናል። እግዚአብሔር በእኔና በእናንተም ሰዎችን እንካ፣ አሜን። በእኔና በእናንተም አልፎ የሰዎች ህይወት ውስጥ እግዚአብሔር ተጽዕኖ ያደርግ። ክብር ለእግዚአብሔር ይሁን። እግዚአብሔር የሰማነውን ቃል ይባርክልን።